ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 19 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበትን የደብዳቤዎች አምድ ዝግጅታችንን አሰምተን በመጨረሻም ከዝግጅት ክፍላችን በቀረበ ሐተታ የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
ሴቭ ዘ ቺልድረን የተባለው ግብረሰናይ ድርጅት አርብ ጥር 19 ቀን ባወጣው መግለጫ በኢትዮጵያ በሶማሊያና በኬንያ 6 ሚሊዮን የሚሆኑ ህጻናት የራህብና የሞት አደጋ ያንዣበበባቸው መሆኑን ገለጸ። በአሁኑ ወቅት 500 ሺህ የሚሆኑ ህጻናት በምግብ እጥረት የተጠቁ መሆናቸውን አንስቶ ሁኔታው እየተባባሰ ከመጣ ለሞት ሊዳርጋቸው እንደሚችል ተናግሯል። በተደጋጋሚ በደረሰው የዝናብ እጥረት በሶስቱም ሀገሮች 15 ሚሊዮን የሚሆኑ ዜጎች በረሃብ እንደሚጠቁና በሚደርሰው የቤት እንስሳት እንክብካቤም ከፍተኛ ቀውስ ውስጥ ሊገቡ የሚችሉ መሆናቸውን ጠቅሷል። የሚቀጥለው የመከር ወር ዝናብ በአማካይ ከሚጥለው በታች ሊሆን እንደሚችል ተገምቷልም ተብሏል። በኢትዮጵያ ብቻ 6 ሚሊዮን ረሃብተኞች እርዳታ እንደሚያስፈልጋቸው ሲጠቀስ በኬንያ 1 ሚሊዮን ቀሪው 8 ሚሊዮን በሶማሊያ እንደሆነም ተነግሯል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ሐሙስ ጥር 18 ቀን ፍርድ ቤት ቀርበው ለሁለተኛ ጊዜ ዋስትና የማግኘት መብታቸውን ተከልክለዋል። አቃቤ ሕጉ ለምርመራ ተጨማሪ ጊዜ በመጠየቁ ለየካቲት 16 ቀን ተቀጥሯል። በተያያዘ ዜና አርብ ጥር 19 ቀን ዞን 9 በመባል የሚታወቁትን ጦማሪያንን ጉዳይ ያየው ችሎት ምንም ውሳኔ ሳይሰጥ ለ51ኛ ጊዜ እንደገና ለጥር 30 ቀን የቀጠረው መሆኑን ታውቋል። በዛምቢያ በተለያዩ እስር ቤት ውስጥ የነበሩ 147 ኢትዮጵያውያን ወደ አገራቸው የተወሰዱ መሆናቸውን ሉሳካ ታይምስ የተባለው የዛምቢያ ጋዜጣ ገልጿል። ብዙዎቹ ከ2003 ዓ.ም ምረት ጀምሮ ወደ ደቡብ አፍሪካ ሲሄዱ የተያዙ ስደተኞች ሲሆኑ ላለፉት 6 ዓመታት በተለያዩ የዛምቢያ እስር ቤቶች ሲማቀቁ የቆዩ መሆናቸውም ታውቋል። ሐምሌ 10 ቀን 2008 ዓ.ም ምረት የወያኔ አገዛዝ በሶማሊያ ያሰማራቸው ወታደሮች 14 ሰላማዊ ሰዎችን መግደላቸውን ተከትሎ የአፍሪካ ህብረት ሲያካሂደው የነበረውን የማጣራት ምርመራ ለህዝብ ይፋ እንዲያደርግ ሂማን ራይትስ ዎች ጠየቀ። ከባይዳዋ ከተማ 37 ኪሎ ሜትር ርቀት ላይ በሚገኘው መንደር ወታደሮቹ ምንም አይነት የተኩስ ጥቃት ሳይደርስባቸው በየቤታቸው የነበሩ 14 ነዋሪዎችን የገደሉ መሆናቸውንና ብዛት ያላቸውን ማቁሰላቸውን የአይን እማኞች መመስከራቸው ይታወሳል። ይህንን መሰረት በማድረግ በሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል ወዲያውኑ የማጣራት ሂደት መጀመሩ የሚታወቅ ቢሆንም ውጤቱን ግን እስካሁን ይፋ ሳይደርግ ቆይቷል።
በአዲስ አበባ በሚካሄደው የአፍሪካ አንድነት ስብሰባ ጋር ተያይዞ በርካታ ዜጎች እየታፈሱ መሆናቸው ታወቀ። የጅምላ ፈሳው በየቦታው በሚቆሙ ሴተኛ አዳሪዎች ላይም ተጠናክሮ የቀጠለ ሲሆን በጎዳና ተዳዳሪዎችና ሌሎችም እንደ ሊስትሮ አይነቶቹ ላይም እየተካሄደ መሆኑን ለማወቅ ተችሏል። የአልሽባብ ታጣቂዎች በሶማሊያና በኬንያ ወሰን ላይ የሚገኘውን የኬንያ ወታደሮች የጦር ሰፈር አጥቅተው ከ50 ወታደሮች በላይ መግደላቸውንና መኪናዎችና የተለያዩ መሳሪያዎች መማረካቸውን ገልጸዋል። የኬንያ ወታደራዊ ቃል አቀባይ በካምፖ ላይ የተደረገውን የንጋት ወረራ ያከሸፈ መሆኑን ጠቅሶ አጥቂዎቹ ወደ መጡበት እንዲመለሱ የተደረጉ መሆናቸውንም ገልጿል። ቃል አቀባዩ በአልሽባብ የተሰጠውን መግለጫ ከማስተባበሉ በተጨማሪ የተወሰኑ የአልሽባብ ታጣቂዎች የተገደሉ መሆናቸውንም ጠቅሷል። በአፍሪካ ህብረት የሰላም አስከባሪ ኃይል ስር ኬንያ 3600 ወታደሮች ሶማሊያ ውስጥ ማሰማራቷ ይታወቃል። ኬንያ በደቡብ ሱዳን ተቃዋሚ ድርጅት አባሎች ላይ በመተወስደው እርምጃ ምክንያት ደቡብ ሱዳን ውስጥ በሚገኙ ኬንያውያን ላይ የበቀል እርምጃ ሊወሰድ እንደሚችል ተገለጸ። አንድ የደቡብ ሱዳን አማጽያን ከፍተኛ ባለስልጣን ለጦር አባሎቻቸው ባስተላለፉት መመሪያ በደቡብ ሱዳን በተለይ ቤህ በሚባለው ግዛት ውስጥ ያሉ ኬንያውያን በእርዳታ ሰጪ ድርጅቶች ውስጥ የሚሰሩትን ጨምሮ ከደቡብ ሱዳን እንዳይወጡና በቁጥጥር ስር እንዲውሉ ያዘዙ መሆናቸውን ሱዳን ትሪቢዩን የተባለው ጋዜጣ ገልጿል። ከአንድ ሳምንት በፊት ሁለት የደቡብ ሱዳን መንግስት ተቃዋሚ የሆኑ የታወቁ ግለሰቦችን የኬንያ መንግስት በቁጥጥር ስር ያደረገ ሲሆን ለደቡብ ሱዳን መንግስት ያስረክባል ተብሎም ተፈርቷል። ቀደም ብሎም የኬንያ መንግስት በርካታ የሪክ ማቻር ድርጅት አባሎችን ለደቡብ ሱዳን መንግስት ያስረከበ ሲሆን ሂዩማን ራይትስ ዋች የሚባለውን ጨምሮ በርካታ የሰብአዊ መብት ተከራካሪ ድርጅቶች የኬንያን መንግስት ያወገዙ መሆናቸው ይታወቃል። በተያያዘ ዜና አርብ ጥር 19 ቀን የኬንያ ከፍተኛ ፍርድ ቤት በኬንያ መንግስት በቁጥጥር ስር የዋሉት ሁለቱ የደቡብ ሱዳን መንግስት ተቃዋሚ የሆኑ ግለሰቦችን መንግስት ከሀገር ማስወጣት እንደማይችል የወሰነ መሆኑ ታውቋል። የጋምቢያው ፕሬዝዳንት ሚስተር አዳማ ባሮ ሐሙስ ዕለት ወደ ጋምቢያ ሲመለሱ በርካታ ህዝብ ደስታ የተቀበላቸው ሲሆን የጸጥታ ሁኔታ በሴኔጋል እና በናይጄሪያ ወታደሮች ተጠናክሮ እንደነበረም ታውቋል። ከ22 ዓመታት በኋላ የጋምቢያ ዜጎች ከአምባገነኑ የጃሜ አገዛዝ ቢለቀቁም አዲሱ ፕሬዝዳንት የተለያዩ ችግሮች ይጠብቃቸዋል ተብሏል። በጋምቢያ የተሰማራውን የምዕራብ አፍሪካ ግዛታዊ ኃይል ደረጃ በደረጃ ቁጥሩን ለመቀነስ እቅድ መኖሩም ተገልጿል። በቅድሚያ ከተመደበው 7000 የጦር አባላት ውስጥ በአሁኑ ወቅት በተሰማራው ወታደር ብዛት 4000 የሚያህል ሲሆን ይህም በየጊዜው የሚቀንስ መሆኑንና በአጭር ጊዜ ውስጥ አገሪቱን ለቆ እንደሚወጣም ተነግሯል።
አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
Thank you. የደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ ራዲዮ አዘጋጆች የለመደች ጦጣ ማለት ይቻላል ያመለን በተወም የተባለ አለ ወያኔ ለማጭበርበር ከተቃዋሚዎች ጋር እደራደራለሁ ሲል የለመደባቸው ሽንፈተኞች ጨለምተኞች ከወያኔ ጋር ስራ አብረን ካልሰራን ባይ አንጃዎች እንደገና አንገታቸውን ቀን አድርገዋል። ወያኔ ለህብረት ሲጠራቸው ይታያቸዋል። ተስፋ ይቆርጤ ከሃዲዎች ከዚህ ቀደምም ኢሃፓን ሊያፈራርሱ ሞክረው የከሸፈባቸው ረድራጆች ይዘው ከወያኔ ጋር ለመስማማት ቋምጠው ተነስተዋል። በፖለቲካ መድረክ ላይ ኢምንት ስለሆኑ ፋይዳ አይኖራቸውም። ሚዛን ክብደት የላቸውም። ለወያኔ ብዙም የሚጠቅሙ ባለመሆናቸው ወያኔ ንቆ እንደተዋቸው ናቸው። በዚህ ውጥንቅጥ የወያኔ ቅጥረኞች ሰርገው ገብተው ክፍፍልን እያራገቡና ጽንፈኝነትንም አሸናፊ ለማድረግ እየጣሩ ናቸው። ወያኔ የወያኔ ቅጥረኞች ከፋፋዮች ጽንፈኞች ነቅተን እንታገላቸው። ጸጋዬ ዘለቀ ሎንድ ስዊድን።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች በሙሉ በእያላችሁበት እንደምን ከርማችኋል? ኢትዮጵያ ኋላ ቀርና ድሃ የድሃ ሀገር ተብላ የታወቀች መሆኗን ወያኔ ይበልጥ አባባሰው እንጂ ለውጥ ያደረገበት ሁኔታ በግል አይታየኝም። ምክንያት ብሎ የሚጠይቀኝ ወገን ካለ ኢትዮጵያ ዛሬም በምግብ ራሷን ያልቻለች ሀገር ነች። የኢትዮጵያውያን የምግብ ፍጆታ የሚሟላው ዛሬም በግዥና በርዳታ መሆኑ ያደባባይ ሚስጥር ነው። ኢትዮጵያ ዛሬም ከበጀት ድጎማ አልተላቀቀችም። ከ30 ከመቶ በላይ አመታዊ በጀቷ የሚደጎመው በርዳታ ነው። ኢትዮጵያ ዛሬ የሰብአዊ መብት ጥሰት በከፍተኛ ደረጃ ከሚታይባቸው የዓለማችን ሀገራት ውስጥ በግንባር ቀደምትነት ተጠቃሽ መሆኗም አይካድም። የሰብአዊ መብት አከባበር በኢትዮጵያ አስከፊ መሆን ወጣትና አምራች ኃይሏን እንዲሁም የለውጥ አራማጅ ምሁሮቿን በስደት እያጣች ነው። የወያኔ ከፋፋይነትና ዘረኝነት የአገሪቱ ሰላም የጥፋት ደመና እንዲያንዣብብበት ግድ ብሏል። ድህነት ደግሞ ከአምባገነንነት ከከፋፋይነት ከምዝበራና ከዘረፋ የተለየ ሳይሆን የአንድ ሳንቲም ሌላ ገጽታ ሆኖ የሚታይና የሚወሰድ ነው። በመሆኑም የኢትዮጵያ ሕዝብ ዛሬም የምግብ ያለ ጥያቄው ነው። የመጠለያ የጤና የትምህርት የመረጃ የነጻነት የዲሞክራሲ ያለህ ወዘተ መሰረታዊ ጥያቄዎች ናቸው። የኢትዮጵያ ሕዝብ እነዚህ ለዘመናት እየተንከባለሉ የመጡ ችግሮቹ መፍቴ አዋላጁ ራሱን ጂባ አዳን እንዳልሆኑ ጠንቅቆም ያውቃል። የባዳን ብድርና እርዳታ የገዢዎቹን ኪስ ሲያደልብ እንጂ የደሃውን ኢትዮጵያዊ ህይወት ችግር አላጠበበም አሰፋው እንጂ። የወያኔ የሰሞኑ ግርግርታ አንድ ነገር አጫረብኝ። በ2008 ዓመተ ምህረት ቢተረጎም ታስቦ የነበረውን የጤና መድን ዋስትናን እንደገና ወደ ተግባር ለመቀየር ሽር ጉድም ተይዞታል። በ2008 ዓመተ ምህረት ለጥቅሙ እንጂ ለህዝብ ደንታ የሌለው ወያኔ ማንንም ሳያማክርና ይሁንታን ሳያገኝ ከሰራተኛውና ጡረተኛው ሳይቀር የደሞዝ 3% በግዳጅ ተቀናሽ እንዲሆን አድርጎ ከፍተኛ ተቃውሞ ሲነሳበት ለማቆም እንደተገደደ ይታወሳል። የዚህ የጤና መድን ዋስትና እንደገና እንዲቋቋምና እንዲጀመር ኮዲያ የሚሉ ወገኖች እንዳሉ መመልከት ችለናል። እነዚህ አስፈጻሚ አካላት የጤና መድን ዋስትና በቂ የግንዛቤ ስራ አልተሰራበትም፣ የሰነ ምግባር መሸርሸር ባለበት፣ የጤና ተቋማት እጥረት በነበረበት፣ የላቦራቶሪ የመድኃኒት የሙያተኛ እጥረት በነበረበት ለመጀመር መሞከሩ ስህተት ነበር ይላሉ። ያዞምባን እንደሚያነቡ እየሰማን እያየን ነው። ኡን እነዚህ አስፈጻሚ አካላት የጤና መድን ዋስትናን እንደገና እንመልሳለን ሲሉ ከላይ የተዘረዘሩ ችግሮች ዛሬ ተቀርፈዋል ይሉን ይዳዳቸው ይሆን? በጤና ተቋማት ላይ ጎልተው በሚታዩ ችግሮች ምን ለውጥ ተገኘ? የጤና ተደራሽነት የት ላይ ደርሷል? በመድኃኒት እጥረት በሽተኞች እየተንገላቱና እየሞቱ ወይም ህመማቸው እየተባባሰ መሆኑን አያውቁ ይሆን? በላቦራቶሪ ኬሚካሎች እጥረት ሳቢያ የላቦራቶሪ አገልግሎቶች በኢትዮጵያ መዳከሙንስ አያውቁ ይሆን? በጤና ሙያተኛውና በሌሎች የሙያ ዘርፍ ሰራተኞች በፖለቲካው ለችግሮች ተተብትቦ የሀገሪቱን ሁለንተናዊ እንቅስቃሴ ጠፍሮ እንደያዛቸው መረዳት ተስኗቸው ይሆን? የጤና መድን ዋስትና እንደ ኢትዮጵያ በደህንነት ለሚማቅቁ የህብረተሰብ ክፍሎች እጅግ ጠቃሚ እንደሆነ ማንም ሊከራከር የሚችልበት ጉዳይ አይደለም። በ2008 ዓመተ ምህረት የጤና ዋስትና መድህን መቋቋሙን የኢትዮጵያ ሰራተኞችና ጡረተኞች ተቋማቸውን ያሰሙት ጠቃሚ መሆኑን ካለመረዳት አይደለም። ለጤና ዋስትና እውን መሆን ከላይ የተዘረዘሩት ግብዓቶችና ሁኔታዎች አለመሟላታቸው ብቻ ሳይሆን በወያኔ በህዝብ መካከል አለመተማመን በግልጽ ስለሚታይ ነው። የኢትዮጵያ ህዝብ ዛሬ በወያኔ ላይ እምነት የለውም። እያንዳንዷ የወያኔ ጥንስስ ከጀርባዋ የመዝበራና ዝርፊያ አስከትላ እንደምትነሳ የኢትዮጵያ ህዝብ ጠንቅቆ ያውቃል። ወያኔ የጤና መድን ዋስትና ለኢትዮጵያ ህዝብ የማሰብ የሞራል ብቃት የለውም። ከወያኔ ውድቀት በኋላ እንጂ በወያኔ ስርዓት ስር የጤና መድን እውን የሚሆንበት ቦታ የለም። ላቀው ከጎባ
ሰላም ታይል ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች አቀርባለሁ። የአምባገነንነት እድሜው ምን ያህል ይሆን? ጋምቢያ 22 ዓመታት በህዝቡ ላይ ተጭኖ የኖረውን የያያ ጃሜ ጨቋኝና ዘራፊ ቡድን በለመደው የማጭበርበር አሸናፊነት ዘንድሮ ሳይዘለቅ ቀርቶ ሽንፈቱ በይፋ ከተናኘ በኋላ የስልጣን ጥሜን አልጨረስኩምና ከዙፋኒ አልወርድም ብሎ ተንፈራገጠ። የጃሜ ክርክር የጀመርኩትን ልማት መጨረስ አለብኝ የሚል ሲሆን ይህ አባባል የብዙዎች እስከለተ ሞታቸው እንደ አጼ አገዛዞች ለመግዛት የድንቁርና አባባል በአፍሪካ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሲጠቀሙበት መስማት የተለመደ ሆኗል። ይህን የጀመርነውን የልማት ጉዞ ሳናጠናቅቅ አንወርድም የሚለውን አባባል ወያኔም እየደጋገመ የሚያላስነው ነው። አምባገነኖች አገርን ያፈርሳሉ፣ የሀገርን ህልውና ያፈርሳሉ፣ የህዝብን አንድነት ይንዳሉ፣ ሀገርን እንደ ተራ ንብረት ለአበዳሪ ድርጅቶች አሳልፈው ይሰጣሉ፣ በብድር የተገኘ ገንዘብን ሹመኞች ተቀራምተው ይግጥቷል። ለስማ መጠሪያ ሰባት ቁና ሰፋች እንዲሉ ጸረ ሙስና ኮሚሽን፣ የሰብአዊ መብት ኮሚሽን፣ እንባ ጠባቂ ኮሚሽን የተሰኙ ስም ብቻ የሆኑ ድርጅቶችን በመጎለት መብት ረገጣውንና ስርቆቱን እንደ ጥምባንሳ ጆፍ ያሞራ ተያይዘውታል። ወያኔ ከጋምቢያው ጃሜ ጋር ሲወዳደር በሶስት ዓመታት ያረጃል። 25 ዓመት የግፍና የጭቆና ዓመታት አልበቃው ብሎ እንደ ጃሜ ስልጣኑን የሙጥኝ ብሏል።
ወያኒ ወታደራዊ ከፍተኛ መኮንኖች እንዳይፈነግሉት እነሱም በከፍተኛ ሁኔታ በሙስና እንዲጫማለቁ አድርጓል። የወያኒ ጀነራሎች፣ የወያኒ ኮሎኔሎች፣ የወያኒ ሻለቆችና የበታች መኮንኖች ሁሉም በሙስና ከእግር እስከ አፍጢማቸው የበከቱ ናቸው። እንኳን ወያኒ ውስጥ ያሉ የከዱትን ቢሆኑ ለኢትዮጵያና ለህዝቧ ቅንጣት በጎ ያስባሉ ብሎ ማለት ውሃን በወንፊት እንደመስገን ይቆጠራል። ይህን ሁኔታ ወያኒ የድሜ ገመዱን ለማራዘሚያ እየተጠቀመበት ይገኛል። ወትሮንም ቢሆን በወታደር ግልበጣ ወያኒ በወያኒ ይተካል እንጂ ለሀገርና ለህዝብ የሚበጅ አይሆንም። በምርጫ ወያኔን በየአምስት ዓመቱ የሚሯሯጡ ሁሉ ከማሯሯጥ ውጪ ለህዝብ የሚበጅ ፍሬ እንደማያስገኙ ለማወቅ አያዳግትም። እነዚህ በየምርጫው ወያኔን የሚበጅ የገንዘብ ፍርፋሪ ለቃሚዎች ሰሞኑን ከወያኔ ጋር እየተደራደሩ ሳይሆን ህዝብን ለማደናገር እያወሩ መሆናቸው ጣፋጭ መራራ ሳቅን እያሳቀን ነው። እንደው ለመሆኑ እንዲህ ያለ ስብሰባ ሲካሄድ መራራ በቀለና ሌሎችም ጋዜጠኞች እነስክንድር ነጋ ይፈቱ የሚል ቅድመ ሁኔታ ማቅረብ እንዴት ሊዘለል ይገባዋል? የተዘለለውማ ስብሰባው ወያኔ ከወያኔ ጋር ስለነበር እኮ ነው። ተቃዋሚው የሚባሉት ወያኔ የተባለ ቅራሪ በሌላ ኩባያ ማለት እኮ ነው። መራራ በፈጠራ እንደታሰረ በቀለና ሌሎቹ በሐሰት ክስ እየተሰቃዩ እንደሚገኙ እየታወቀ ለመነጋገር መሪዎቻችንና አባሎቻችን ይፈቱ ማለት ህጋዊና ፍትሃዊ ጥያቄ ሆኖ ሳለ የግራና የቀኝ ጉንጭን ማልፋት እየተካሄደ ባለው ህዝባዊ አመጽ ላይ ተጽኖ በማሳደር የህዝቡን የትግል ወኔ ለመስለቅ የተቀመረና የተቆመረ መርዛማ ስልት መሆኑን ማንም አይስተውም። አንዳንዶች ከአሜሪካና ከእንግሊዝ አምባሳደሮች ጋር በህዝብ ላይ ተሸሽገው መዶለታቸው ከአዋቂነትና ከክብር ይቆጠር መስሏቸው ከነሱ በተሰጣቸው መመሪያ መሰረት መሰባሰባቸውን ሲያወሩልን ለኢትዮጵያ ህዝብ ያላቸውን ንቀት አጋልጦ አሳየባቸው። እነዚህ ሰዎች የሚያስተናግዱት የህዝብን የልብ ትርታ ያዳመጡ ሳይሆን ፈረንጆቹ በሚያሳዩአቸው አቅጣጫ እንደ ጋሪ ፈረስ መጓዝ ብቻ መሆኑ በእጅጉ ቅሬታ ፈጥሮብናል። አንዳንዶቹ መመሪያ የሚቀበሉት ከነስባሃት ነጋ ከነበረከት ስሞን መሆኑን እናውቃለን። ይህ ባይሆንም አኖሮ መጀመሪያ እነመራራ ይፈቱ ብሎ መጠየቅ ባልጎረበጣቸውም ነበር። አሸባሪውም ወያኔ መራራን በአሸባሪነት መክሰሱ በአሸባሪነት እከክ የተወረረው ወያኔ በሌላ ላይ መላከኩ መሆኑን ማንም አያጣውም። ወያኔ ጃሜ ላይ እንደፎከረው የሴኔጋል አይነት የጎረቤት ጦር እንዳያፈጥበት እንቅልፋቶ እየሰራ ቢሆንም ባልተጠበቀ ሁኔታ እያፈተለከበት መሆኑ እየታየ ነው። ግብጽ ወያኔን በወታደራዊ ቀለበት ውስጥ እያስገባች መሆኗን የፖለቲካና የወታደራዊ ሳይንስ አዋቂዎች ያስረዳሉ። ህዝቡ በየአካባቢው በህቡ እየተደራጀ የወንድሞቹንና የእህቶቹን ደም ያፈሰሱት ላይ የበቀል እርምጃ እየወሰደ ነው። እንግዲህ ያለው ድርጊት እየሰፋና እየተጠናከረ እንደሚሄድ እየተካሄዱ ያሉ ሁኔታዎች መገንዘብ ይቻላል። የያያ ጃሜ ከጋምቢያ ከነኮተቱ እንደተጠረገ ሁሉ የወያኔ ከኢትዮጵያ መጠረጊያው ጊዜ ደርሷል። ትግላችንን አፋፍመን ወያኔን እናስወግዳለን። ባቢ ነኝ ከበደሌ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ውድ ፍኖቶች፣ ባለፈው ሳምንት ከአዲስ አበባ ተነስቼ እስከ ወልዲያ የታዘብኳቸውንና የተመለከትኳቸውን ሁኔታዎች ጽፌላችሁ ወልዲያ ላይ ትዝብቶቼን አቆሜ እንደነበር ይታወሳል። በወልዲያ ቆይታዬ ኃይለማርያም ደሳለኝ የቆቦና ጊናር የመስኖ ልማት ጉብኝትና የስቴዲዮም ርቃትን ጎን ለጎን በመሆን ትዝብቶቼን ከትቤያለሁ። አላሙዲን በወልዲያ ከተማ ያሰራው ስቴዲዮም በስሙ ተሰይሟል። ስቴዲዮሙ ካሉት በሮች ውስጥ አንዱ ደግሞ በዶክተር አረጋስም መሰየሙን ከተመለከትኩ በኋላ ጉዞዬን ቀጠልኩን። ትዝብቶችን ካላማጣ ኮረም፣ ካሸንጋይ ድረስ ባሉ ቦታዎች ከህዝብ የሚደመጡ ቅሬታዎች መረርና ከረር ያሉ መሆናቸውን ታዝቢያለሁ። አላማጣ ኮረምና ሸንጌ ሃይቅ ድረስ ከህዝብ የሰበሰብኳቸው የህዝብ ቅሬታዎች ከጎንደር የወልቃይት የሁመራ የጠለምት ጥያቄዎች ጋር በጅጉን ተመሳሳይ የሆኑ ናቸው። ከቆቦ አላማጣ አሸንጌ አካባቢ ድረስ ያለው መሬት ኮያኔ በፊት ራያና ቆቦ የሚል ያውራጃ ስም ይዞ በወሎ ጠቅላይ ግዛት ስር ለረጅም ዘመናት ይተዳደር እንደነበር ብዙዎች ይናገራሉ። የሀገሪቱ ካርታም የሚያረጋግጠው ይህንኑ ነው። በዚያ አካባቢ ያነጋገርኳቸው ነዋሪዎች ወያኔ በ1983 ዓ.ም ከስልጣን ላይ እንደወጣ በወያኔ ካድሬዎች አማካይነት ወደ ትግራይ መካለላቸው ተነገራቸው እንጂ የህዝብ ፍላጎት የተጠየቀበት ወይም የመከረበት ጉዳይ እንዳልነበር በአጽንኦት ይናገራሉ። ለይስሙላ እንኳን ቢሆን ህዝብ መከረበት የሚል መሰረት የላቸውም ይላሉ። ነዋሪዎቹም የራያና ቆቦ አውራጃዎች ወደ ትግራይ መካለል ብቻ ሳይሆን ግዛታቸው ቆቦ እንደሚደርስም ጭምር ተነገረን ያካባቢ አሉ አንዳዛውንት ጣታቸውን ወደ እርሻ ማሳዎቹ እየጠቆሙ። ዛሬ እንደሚታየው ሳይሆን የማሽላውና የጤፉ ምርት ባውድማው ላይ ሲቆለል እነዛ ምታያቸውን ትላልቅ ቤቶችን የሚያክል ከፍታ መጠን ነበረው አሉ። ወያኔም እኛን ወደ ትግራይ የከለለበት ዋነኛ ምክንያት የኢኮኖሚ ጠቀሜታን ከግምት ውስጥ አስገብቶ ነው አሉኝ በመሬት። ዛሬ ግን የመሬት ጥረቱ ብቻ ሳይሆን ድርቁም በተደጋጋሚ እያጠቃን ነው። ለምሳሌ አምና በ2008 ዓመተ ምህረት በሀገሪቱ ውስጥ ከፍተኛ በድርቅ ከተጎዱ አካባቢዎች ውስጥ ተጠቃሾች ነን። ከብቶቻችን አልቀዋል። ህፃናትና አቅመ ደካሞች ተጎድተዋል። የሞተው የሰው ቁጥር ቀላል የሚባል አልነበረም። እኛ የምንበላው የምንጠጣው ስናጣ ስደት እንኳን እንዳንሄድ የትግራይ ክልል ማን ልታጋልጡ ነው ብሎ ከለከለን አሉ። እንዲያውም አሉ እኛ አዛውንት በትከሻው ላይ ከረጢት ቢጤ ተሸክሞ ከቤት የሚወጣ ወዴት ልትሄድ ነው እየተባለ ለስር እስከ መዳረግ ደርሶ እንደነበር አጫወቱኝ። ኮረም ላይ ለትንሽ ጊዜ ቆይታ አድርጌ ነበር። ከኮረም በስተደቡብ ምስራቅ አቅጣጫ ያለው ወፍላ ወረዳ ዋጋ አውራጃ እየተባለ ይጠራ የነበር አንድ ወረዳ ሲሆን ይህ ወረዳም እንደ ራያና ቆምባ አውራጃ ካለምንም ምክክር ወይም ስምምነት ወደ ትግራይ ክልል በግዳጅ የተከለለ ወረዳ መሆኑን በምሬት ይናገራሉ። ከኮረም ተነስቼ ጉዞዬን የራያና ዘቦ እየተባለ ይጠራ የነበረ አውራጃዋና ከተማ ወደ ሆነችው ማይጮ አመራው። ከማይጮ ከተማ ባደረጉት ቆይታዬ ህብረተሰቡ ከመሃል ሀገር ለመጣ ሰው የሚደብቀው ወያኔ ምስጢር እንደሌለ ማስተዋል ይቻላል። ከመሃል ሀገር ከሄደ እንግዳ ጋር የሚያደርጉ ውይይት ከወያኔ ጆሮ እንደማይደርስ በእርግጠኝነት ይናገራሉ። ወያኔ በ1983 ዓመተ ምህረት አዲስ አበባ ሲደርስ ህዝቡ ባላማውና በተግባሩ በተቃውሞ እንደተቀበለው እናውቃለን። በዚያን ጊዜ እኛ ወያኔ ሳናውቅ ወድ ነው ስለነበር የመሃል ሀገርንም ህዝብ ሳናውቅ ጠልተ ነው ነበር አለኛ አንድ ያነጋገሩት ጎልማሳ። እኔም ቀጠል በማድረግ ዛሬስ ወያኔን አትወዱትም እንዴ የሚል ጥያቄ አቀረብኩለት። ወያኔን ብንጠላው ወዴት እንዳለን? እነሱ ዛሬ መንግስት ናቸው። ጠበንጃ ገንዘቡ የስለላ መረቡ ሁሉ በእጃቸው ነው። ቀን እስኪወጣ ብለን አጎንብሰን ተገዛንላቸው እየጠላናቸው አለኝ ጎልማሳው። ቀጠል በማድረግ ለምን እንደሚጠሏቸው ጠየቁት። የራያና ዘቦን ህዝብ ወደ ትግራይ ክልል ያደረጉት እንጂ ለህዝብ ከበሬታ የላቸው ይንቁታል። ዘወትር በጥርጣሪያን ይመለከቱታል። ውድ ፈነቶች ጉዞዬ ወደ መቀሌ ይቀጥሏል። የመቀሌ ጉዞዬንና ትዝብቶቼን በሚቀጥለው ሳምንት ይዤላችሁ ቀርባለሁ። በመጨረሻም ከሁለት ቀናት በኋላ የሚከበሩን የጥምቀት በዓልን በክልል ደረጃ ለማክበር ሽር ጉድ እያለች መሆኗንም ላስታውሳችሁ። ደግሰው ጉልማ
እንደምን አላችሁ? የኢሃፓ ሬዲዮ ፍኖተ ዲሞክራሲዎች ሰላምታይን እንካችሁ። በቀደምለት ከትራምፕ ርክብክብ ማግስት በድፍን አሜሪካ ድብልቅልቅ ያሉ የተቃውሞ ሰልፎች ተካሂደው ነበር። በተለይ በቅጡ ያስተዋልኩት የዋሽንግተን ሰልፍ ላይ በርካታ ጉዳዮችን አይቻለሁ። ያንን ሁሉ ህዝብ ሊያስወጣው የቻለ ጥሪ የመሳብ ኃይሉን አሰብኩት። ሌላው ደግሞ ህዝቡ ይዟቸው የወጡት መፈክሮች በይበልጥ ስበውኝ ደጋግሜ አነበብኳቸው። ትራምፕ የኔ ፕሬዝዳንት አይደለህም፣ ትራምፕ በቃ ስልጣን ልቀቅ፣ የሴቶችን ክብር የደፈረ ፕሬዝዳንት አንፈልግም ترامب ጸረ ሙስሊም በመሆኑ አሜሪካንን ሊመራ በቃት የለውም ወዘተ የሚሉ ነበሩ። ከተሰላፊዎቹ አንድም ሰው በሽብርተኝነት አልታሰረም። አይገርማችሁም? የፖሊሱና የደህንነት ኃይል የመንግስት ስልጣን የተቆጣጠረ ሁሉ እንዳሻው የሚያሽከረክረው ኃይል አይደለምና ነው። ሌላው ቀርቶ ማዶና ዋይት ሃውስ በቦምብ ማፈንዳት ነው ብላ እንኳን ወዲያው ባሸባሪ ተብላ አልተጠፈረችም። አባባሏን እንዴት የተሞላበትም ቢሆን የአሜሪካን የስለላ ድርጅቶች ትኩረት መሳቡ ግን አልቀረም። ግን ሽብርተኛ ተብላ አልተፈረጀችም። የጎንደር ሰልፈኞች፣ የደብረ ዘይት የኢሬቻ በዓል አክባሪዎች፣ የባህር ዳር ሰልፈኞች፣ የአምቦ ሰልፈኞች፣ የኮንሶ ሰልፈኞች ወዘተ በአሸባሪዎች የተቀሰቀሱ ተብለው እየታፈኑ ታስረው ቁም ስቅላቸውን እያዩ ነው። በየጨለማ ቤቱ እየተገደሉ አስክሬኖቻቸው በማይታወቁ የመቃብር ጉድጓዶች እየተከተቱ ናቸው። ወያኔ የሀገሬ ጠላት የወገኔ ጸር ነው ብሎ ማለት በአደባባይ በጥይት ያስደበድባል። ወያኔ ሌባ እያሉ የጮሁ ወጣቶች ባህሪውን ጠሩት እንጂ የሚጸናወተው ስም አልሰጡትም። ወያኔ በቃን ያሉም የወረደባቸው የዘር መድሎ እግር ተወርች ቀይዳ አላላውስ ስላላቸው ወያኔን ውረድ ከማለት ውጪ ምንም መዝሊሉ አይጠበቅባቸው። በረከት ሌባ ነው፣ ሳሞራ ሌባ ነው፣ ስብሐት ሌባ ነው፣ ኃይለ ማርያም ሌባ ነው፣ ቴድሮስ ሌባ ነው፣ ደብረ ጽዮን ሌባ ነው፣ አዜብ ሌባ ናት ወዘተ እያለ መጮሁ ወንጀል ሊሆን እኮ አይችልም። ሰውን በስሙ መጥራት የግድ ሲሆን የሚገባ ነው። እንደውም ሰይጣኑን መልአክ፣ መልአኩን ሰይጣን ማለት በእጅጉ ወንጀል ነው። ወያኔ የሀገርን ህልውና ደፋሪና አስደፋሪ ነው። የወያኔን ትክክለኛ መጠሪያ መናኘት ተገቢ ይሆናል። ለሱዳኑ የሀገር መሬት ቆርሶ እንደተራቃ ለርካሽ ፖለቲካ ጥቅም የቸበቸበ መሆኑ ስያሜው በልኩ እንደተሰፋ ኮት ይስማማዋል እንጂ አይሰፋውም ወይም አይጠበውም። ወያኔ ነፍሰ ገዳይ ነው ብሎ ማለት ብቻውን ደካማ ሊሆን ይችላል። ወያኔ ህዝብን ከፋፍሎ የሚጨፈጭፍ፣ ሰቆቃ የሚፈጽም፣ እየገደለ በየጫካው በየጉድጓዱ የሚጥል አንዳች ሰው በላ አውሬ ነው ማለት ግን ስያሜውና ወያኔን በደንብ ያስናኛል የሚል እምነት አለኝ። እኛና ሀገራችን የህግን የበላይነት ከወረቀትና ከምላስ ባለፈ በስራ ሲተረጎም አላየንም። አለመታደል ሆኖ ነው። ሌሎች ሀገሮች የጠበቆች ማህበራት በስልጣን ላይ የባለገን የሸረሞጠን በሀገርና በህዝብ ስም ደም ያፈሰሰን ሀገርና ህዝብን ያዘረፈን የሀገር መሬት ለባዕድ በገጸ በረከትነት የቸረን የሃይማኖት ነጻነትን የገሰሰን የሃይማኖትን ክብር የደፈረን የስልጣን እድሜውን ለማራዘም በአደባባይ እንኳን እየደጋገመ የወሻከተን የአንድ ዘር የበላይነት በፖለቲካ ከለላ ያሰፈንን አዲስ አበባን የመሳሰሉ ከተሞች በግንባታ ስም በጦርነት የተመታ እስከሚመስል ድረስ ያፈራረሰን የዜጎችን መጠለያ የማግኘት መብት በጠመንጃ ኃይል የገፈፈን ትምህርትን በአፍጢሙ የደፋን የሥራ አጥ ቁጥሩን በየዓመቱ እንዲሻቅብ ያደረገን ሕክምናን እንደ ተራ ሸቀጥ አድርጎ እንዲዋረድ ያደረገን ሕፃናትና አዋቂዎች ድንበር ጥሰው በሚመጡ ወራሪዎች በየጊዜው እየተጠለፉ እንዲወሰዱና እንዲገደሉ ያደረገን ሕዝብን ከሕዝብ ጋር፣ ጎሳን ከጎሳ ጋር፣ ብሔረሰብን ከብሔረሰብ ጋር፣ ሃይማኖትን ከሃይማኖት ጋር ያጋጨን በአንድ ጀንበር በዘረፋና በጉቦ በባለ ሚሊዮኖች እንዲፈለፈሉ ያደረገን በሕግ ስም የፖለቲካ ዳኝነት እንዲሰጥ ያደረገን ወጣቶች በመብት እጦትና በህልውናቸው መደፈር በስደት ሕይወታቸው እንዲያልፉ ያደረገን ወዘተ ክስ መስርተው ለፍትህ አደባባይ አብቅተው ከስልጣን እንዲወርድ አድርገው ወደ ዘብጥ ባስወረወሩት ነበር። ሽብርተኛ እያለ ንጹሃን ዜጎችን እያሰረ ያለው ወያኔ በዓለማችን ሽብርተኛ ተብለው ከተሰየሙ ከአይሲስ ከአልሻባብ ወዘተ ተርታ የሚሰለፍ አረመኔ ቡድን ነው። ፍርድ ከተባለ ፍትህ ከተባለ ወያኔን መፋረድ አለብን። ወያኔን መፋረጃው መንገድ ሌላ ሳይሆን ትግል፣ ተባብሮ መታገል ነው። ወያኔ የሀገርና የህዝብ ጠላት ነውና لهزب فرد مقرب عالبت تبابرن بتقل انتممنا ويانين انفارد سيلو دبدا بياتشون يادرسون عبقاز كقراغيزون ناتشو
لفلوت ديمقراسي يتوبيا عندنا الدمس راديو بروغرام الزقاجوش كدميا يكبر سلام تيلاك رب اللاتو وياني عند شي سو قد لها السلوت يلم يقد الكوت عند شي ساهون كمتو البلتنا تشلال بيتوبيا براها بادقا يتقود يالوت 15 مليون يدرسالو يميل مرجاسي وطبت براها بادقا يتقود يالوت 10 مليون ساهونو 5 مليون بتشانو بلو لما استباب ديمقرال هاي عم مستش وطاتوش بيتو بياك هدقوشي تاسرو يسابوهي مفتساتوش يتكايدة باتشونو سيبال يلم بسر بيتي عالو توتاتوش كتر أسرو لتشي بيتشانا تشوبلو يتجاجع لملس سيسات يدامتال وياني كتنسسو اسكار جنة زمنو اونت تناغرو سلمعوك يوشت كمر مقولل عيسالة تشوم ماننين يوم هدقوات تتغبار ويم يسابوهي مفتسات بدرجي تنجي بكترو ماي لكامونون على موقنو كتر بيك الناس يكلمو تادراي منغس بتات يمي كترو نا ورور يمي لوكالو چيني تاكا من دانا براستاو سالو زاريغن لمنم نگر يمن رجامن توچ بتافنوم كهز مدرشات چو اي كرمنا اي واتام وياني كولتش سمن تامت امرات يغندر يامبو يبهار دار وزتا كتنسو يهز بامس وچ بوالا بزي بداسي كتما وطاتو چن يمنغس سراتن يوت كوم سكل ياسا يگنال የመከላከያና የጋዚ ጦር በሰላም ሀገር ጧት ማታ ይወረረን ይገኛል ወጣቶች ይደበደባሉ ይታሰራሉ የማስፈራሪያ ቃሎች ሰነዘርባቸዋል ከአምስት ቀናት በፊት ከ35 ያላነሱ ወጣቶች ለሰላት ወደ መስጊድ ሄደው ታፍሰው ወደ ወይኒ ተወሩሯል የስቂት ተግባሮች የሰባዊ መብትሰቶች እየተፈጸሙባቸው ይገኛል ወያኔ ግን በደሴ ከተማ ከ35 በላይ ቁጥር ያላቸው ወጣቶች ታስረዋል ሲባል የለም የታሰሩት 35 ሳይሆኑ 20 ብቻ ናቸው ያለ የቁጥር ጨዋታውን ተያይዞታል ወያኔ የጠላውን ሁሉ ያሰረ የገደለ ያሰቃየ እንዴት ይችላል የብዙዎች ጥያቄ ነው የወያኔ ጸብ ከ95 ሚሊዮን የኢትዮጵያ ህዝብ ጋር እንጂ ከጥቂቶች ጋር እንዳልሆነ ራሱን ጠንቅቆ ያውቃል 95 ሚሊዮን ህዝብ ጨርሼ በስልጣን ቆያለሁ ማለት ቅዠት ነው ከዚህ የእብሪት ቅዠት ጋር የሙጥኝ ከማለት ይልቅ ለወያኔም ሆነ ለአባላቶቹ እንዲሁም ለሀገርና ለወገን ሲባል ብቸኛው መወሰድ ያለበት ወጥቴ ዛሬ ነገር ሳይባል ስልጣኑን ለህዝብ ማስረከብ ብቻ ነው ሁሴን አሊ ደሴ
ውድ ፍኖቶች ሰላም ጤና ይስጥልኝ የወያኔ የኢኮኖሚና የፋይናንስ ሁኔታ ከድጡ ወደ ማጡ ከማጡ ወደ አዘቅቱ እየሆነ ነው። ባፍቲሙ ሊደፋ እየተፈገመገመ ነው። የውጭ ምንዛሪም ሆነ ብር ሁለቱም የሉም። ወያኔ ወረቀት እያተመ ገበያ ውስጥ በማስገባት እያደረገ ያለው ወንብድና ይብሱኑ ብርን አጋሸበው። ጠጮቹ በየምሽቱ መሸታ ቤቶች ይዘው የሚጓዙት የታሰሩ 10000 ብሮችን ከሆነ አመታት ተቆጥሯል። ይህ በራሱ የብርን የተንቆጣቆተ አቅም የሚያሳይ ነው። ከውጪ ሸቀጥ በማስገባት ንግድ ላይ ተሰማሩ ነጋዴዎች ውጭ ምንዛሪ ማግኘት ባለመቻላቸው የውጭ ምንዛሪ የሚያገኙት ከጥቁር ገበያ መሆኑ በይፋ የታወቀ ነው። የገንዘብ እጥረቱ ከፍተኛ ደረጃ በመድረሱ የጋራ መኖሪያ ቤቶችን ግንባታ ከተቋረጠ ከ6 ወራት በላይ እያስቆጠረ መሆኑ አይነተኛ ማስረጃ ነው። የመንግስት ባንኮች የካፒታል አቅማቸው በአስደንጋጭ ሁኔታ እያሽቆለቆለ በመሄድ ላይ ነው። የኢትዮጵያ ኮንስትራክሽን እና ቢዝነስ ባንክ የካፒታል አቅሙ በመንኮታኮቱ ከኢትዮጵያ ንግድ ባንክ ጋር እንዲዋሃድ ቢደረግም በሽታውን መክላት ባለመቻሉ በአሁኑ ወቅት ንግድ ባንክም ከፍተኛ የሆነ የካፒታል እጥረት ውስጥ መዘፈቁ እየተነገረ ይገኛል። ለዚህ ችግር ሁለት ዋነኛ ምክንያቶች ተጠቃሾች ናቸው። በባንኮቹ ውስጥ ስር የሰደደ የሙስና መረብ ሲሆን ሌላው ደግሞ ለአባይ ግድብ በቦንድ ስም የሚወጣው ገንዘብ ቀልጦ መቅረት ነው። በፖለቲካ ተዛዝ የሚፈጸሙ በድሮች 90 ከመቶ ዓለም ተከታታቸው ብቻ ሳይሆን የብድሮቹ ሰነዶች ከባንኮች ውስጥ እንዲዘረፉ ወይም ሆን ተብሎ እንዲጠፉ ስለሚደረግ ባንኮቹ ለከፍተኛ አደጋ ማጋለጡ ሳይታለም የተፈታ አድርጎታል። ከንግድ ባንክና ከልማት ባንክ በፖለቲካ ተዛዝ የወጡ ብድሮች ከ15 ዓመታት በላይ ክፍያ ሳይጀመር መከረማቸው የታወቀ ጉዳይ ነው። ለወያኔ ወጋገን ባንክ መቋቋሚያ ከንግድ ባንክ የወጣው ገንዘብ ውሃ የበላው ጨው ሆኗል። በተመሳሳይ ለሸራተን ሆቴል ግንባታ ማስፈጸሚያ በሚል ከንግድ ባንክ በአሜሪካ ዶላር የተበደረው አላሙዲ እስከ ቅርብ ጊዜ ድረስ በሳ በስቲን ክፍያ አለመጀመሩ የሚታወቅ ነው። እንዲሁም የመከላከያ ኢንዱስትሪ የመከላከያ ትራንስፖርት መርከብ ግዢ ለስኳር ፋብሪካዎች ግንባታ ለአዲስ አበባ መንግስት ሰራተኞች መመላለሻ አውቶቡሶች መከላከያ ኢንጂነሪንግ ከሚባለው የቻይና ተቋም ለተፈጸመ ግዢ በተመሳሳይ የአዲስ አበባን የትራንስፖርት እጥረት መፍታት ስም ከዚሁ ድርጅት በተገዙ አውቶቡሶች ለወጣ ብድር ከልማት ባንክ ለወያኔ ቁንጮች መመላለሻ በተገዙ የቅንጦት አውቶሞቢሎች የወጣ ብድር ወዘተ የባንኮቹን የካፒታል አቅም ከማዳከሙን በላይ ህልውናቸውን ለፈተና መዳረጉ የታወቀ ነው። ወያኔ የዓለም ባንክ የብር ምንዛሬ አቅም እንዲወርድ ለወያኔ ያቀረበው ምክር ለይስሙላ ወያኔ እንደማይቀበለው መግለጹ የሚታወስ ነው። ይህ የሆነበት ምክንያት የተካሄደ ያለውን ህዝባዊ ተቃውሞ በመፍራት መሆኑ ሳይታለም የተፈታ ነው። የዓለም ባንክ ለወያኔ ባቀረበው የምክር ሐሳብ ላይ ከዜሮ በታች እየወረደ ያለው የውጭ ንግድ እንዲያንሰራራ ለማድረግና የዓለም አቀፍ የብድር ሁኔታዎችን ለማመቻቸት የብር የውጭ ምንዛሪ አቅም ማውረድ አበረታች ሁኔታዎችን ሊፈጥር እንደሚችል ሲሆን፣ ይህ ካልሆነ ግን የብድር ሁኔታዎች መቀዛቀዝ ብቻ ሳይሆን ሙሉ በሙሉ ሊዘጉ እንደሚችሉ ማስጠንቀቁ አይዘነጋም። ወያኔ ሊከሰት የሚችለውን ህዝባዊ ተቃውሞ በመስጋትና በመፍራት ለይስሙላ የዓለም ባንክን ሐሳብ በይፋ እንደማይቀበለው ቢገልጽም ከዓለም ባንክ ጠሪዎች ጋር ስምምነት ላይ መድረሱ እየተነገረ መሆኑ የሚታወቅ ነው። ይህ በቅርቡ ይፋ እንደሚሆን ይጠበቃል። አምና አመት ሙሉ ሲወራለት የከረመው መንግስት ሰራተኞች የደሞዝ ጭማሪ አመቱን ሁሉ አስቀጥሮ እዚህ ግባ የማይባል ጭማሪ በዚህ በያዝነው አመት መጀመሪያ ላይ ቢደረግም የኑሮ ውድነቱ ከሰማየ ሰማያት በላይ በመናሩ የሰውን ስሜት ለመግዛት እንዳላስቻለ በወያኔዎች የታወቀ ነበር። አሁን በቅርቡ የደሞዝ ጭማሪ ለማድረግ ተጨማሪ በጀት በወያኔ ፓርላማ መጽደቁን አስተውለናል። 6 ወር ባልሞላ ጊዜ ውስጥ የደሞዝ ጭማሪ ይደረጋል መባሉ ያላስገረመው የለም። እንዲህ አይነቱ ደሞዝ ጭማሪ በበለጸጉ ሀገራትም ታይቶም ተሰምቶም እንደማይታወቅ ይገባኛል። ይህ ድርጊት የወያኔ ህዝባዊነት የሚያሳይ ሳይሆን በተጻራሪ የወያኔን መሰሪ እንደሚያሳይ መገንዘብ ተገቢ ይሆናል። ሌላው ጉዳይ ላንሳ። በቅርቡ ወያኔ የነዳጅ ዋጋ ላይ ጭማሪ ቢያደርግም የትራንስፖርት ታሪፍ ግን በነበረበት እንዲቀጥል ሆኗል። እንደሰማሁት ከሆነ የትራንስፖርት ጭማሪ በዚህ በጥር ወር መጨረሻ ለማድረግ ተዘጋጅቷል። በዚህ ሁሉ ግርግር የተረዳሁት ወያኔ ያደረገ ያለው የብርን የውጭ ምንዛሬ የመመንዘር አቅም ከማውረዱ ቀደም ብሎ ህዝብን ለማረጋጋት እየሰራ መሆኑን ነው። ምንዛሪ በጣሙን ሊንር እንደሚችል በስፋት ይወራል። ለምሳሌ አንድ የአሜሪካን ዶላር አሁን እየተመነዘረ ካለበት ከ6 ብር በላይ ሊጨምር እንደሚችል እየተነገረ ሲሆን፣ በዚህ መሰረት አንድ የአሜሪካን ዶላር ከ26 እስከ 30 ብር እንዲመነዘር መደንገጉ እንደማይቀር በስፋት ይወራል። በዚህ ሳቢያ የወያኔ የደሞዝ ጭማሪም ከቀድሞውኑ እንደተባለው ከገንዘብ ቁጥር ብዛት ውጪ የሚያስከትለው ጦስ መሆኑን በእርግጠኝነት መናገር የሚቻል ነው። በጥቁር ገበያ የዶላር ምንዛሬ ከ30 ብር በላይ እንደሚሆን መገመት ተገቢ ነው። የብር የመመንዘር አቅም ሲያሽቆለቁል የሚያስከትላቸው ሌሎች በርካታ መዘዞች ይኖራሉ። የሸቀጦች ዋጋ በአስደንጋጭ ሁኔታ ይጨምራል። የቤት ኪራይ በተመሳሳይ ሁኔታ ይንራል። ወያኔ በአጣብቂኝ እንደተያዘ ይታወቃል። ከለጋሽ አገራት የሚገኘው ገንዘብ ባለፉት 2 ዓመታት እጅግ እየወረደ በመምጣቱ አጠቃላይ ህልውናው ጥያቄ ውስጥ ከቶበታል። ከሀገር ውስጥ በታክስ ለመሰብሰብ የሚታቀደው በሙስናና በተያዥ ምክንያቶች ከ40% በታች እየወረደ መሆኑ የወያኔ ድንጋጤ አብዝቷል። የወያኔ የንግድ ድርጅቶች ትግሬ የሆኑ የወያኔ ካድሬዎችና የከፍተኛ ሹሞች ቤተሰቦች ከውጭ ሸቀጦች ሲያስገቡ ምንም አይነት ቀረጥ እንዲሁም የመጋዘን ኪራይ ሳይከፍሉ በማስገባት አጠቃላይ የገንዘብ ስርዓቱን በሚያማርር ሁኔታ እየረበሹት ለመሆኑ በንግዱ ላይ የተሰማሩ ሲያማርሩ እንሰማለን። በአሁን ሰዓት የኢትዮጵያ ኢኮኖሚ አፈር ልሶ አፈር ላይ የተፈገመገመ ባለበት ወያኔ ሽማግሌ ሹመኞቹና እርጅና በግድ በጡረታ ሲሸኛቸው የጡረታ እድሜው እነሱ ላይ ሲደርስ እየተሟዘዘ በመሆኑ የሚኖሩባቸው መኖሪያ ቤቶች እየገነቡላቸው ነው። የአንድ መኖሪያ ቤት የግንባታ መነሻ ዋጋው 26 ሚሊዮን ብር እንደሚፈጅ ግንባታዎቹን ከሚያከናውኑ መሐንዲሶች ተገንዝቤያለሁ። የስድስት መኖሪያ ቤቶች ግንባታ ለማጠናቀቅ መቃረባቸውን ተገንዝቤያለሁ። ለጊዜው ለስንቱ እንደሚሰራ በተጨባጭ የሰማሁት ባይኖርም ግንባታው ግን ሊቀጥል እንደሚችል ሰምቻለሁ። እንዲህ ያለው የሀገርን ገንዘብና ሀብት በይፋ በእሳት አንድዶ አመድ ማድረግ ስለሆነ በገደል ተዳፋት እየተፈገመገመ ያለውን ኢኮኖሚ ጅው አድርጎ ገደል መክተቱ ሊሳት አይገባውም እላለሁ። ከዚሁ ጋር አብሮ መነሳት ያለበት በስኳር ፋብሪካዎች ስም የተበላው 77 ቢሊዮን ብር እንደ አልባሌ ጉዳይ ተደፋፍኖ መቅረቱ፣ ሰመጡ ጠፉ የተባሉ የየጋራ መኖሪያ ቤቶች ህንጻዎች ወሬው ተወራ። ሐላፊ የነበረው ሚኒስቴር ከቦታው ተነስቶ የጠቅላይ ሚኒስትሩ አማካሪ ሆነ። የሰመጡት ህንጻዎች ጉዳይም ተከደነ። የሥርዓት ቁጥር ከአመት አመት በጥፍ በላይ እየጨመረ ነው። አዲስ አበባ በህዝብ ብዛት ልትፈነዳ መሆኗ እያሰጋ ነው። ከሁሉም ክፍለ ሀገራት ሥራ ፈለጋ ወጣቶች የሚጎርፉት ወደ አዲስ አበባ ነው። አዲስ አበባ በብዛት የምትቀጥረው ወያኔ ትግሬዎችን ብቻ በመሆኑ ሌሎች ወጣቶች በአገራቸው ባይተዋር ሆነው በቁጭ ጥርሳቸውን ሲነክሱ ማስተዋል የተለመደ ነው። የወያኔ ሹመኛ ሚኒስትሮች ከአንድ ኩሬ ተቀዱ ደደቦች በመሆናቸው አገሪቱን አዘቅት ውስጥ ከተው ሲያበቁ ሁሌም የሚያቀርቡት የመፍትሄ መንገድ ሙሉ በሙሉ ከትምህርትና ከእውቀት የተጣላ ሆኖ ይታያል። ወያኔ በዚህ ሁኔታ ሊከሰት የሚችለውን አረድ አንቀጥቅጥ ህዝባዊ አመጽ ለመክታት በሚል አገር ውስጥ ካሉ ተቃዋሚዎችና የስሙላ ተቃዋሚዎች ጋር ህዝብን ለማታለል በጠረጴዛ ዙሪያ ስብሰባ በማካሄድ ከውድቅቱ እንዲደግፉት እየጣጣረ መሆኑ ተገንዝቤያለሁ። ብድር መክፈል እያቃተ መምጣቱ ይሰማል። ወያኔ ኢትዮጵያን የ22 ቢሊዮን ዶላር ብድር ባለ ዕዳ አድርጓታል። በየአመቱ ጥሬ ብድሩ ሳይነካ 320 ሚሊዮን ዶላር ወለድ ብቻ መከፈል አለበት። የወያኔ የልማት ትርጉም እንዲህ ሀገርን በዕዳ ማጨማለቅ ነው። አንድ ታዋቂ የኢኮኖሚ ከፍተኛ አዋቂና ተመራማሪ እንዳሉት ወያኔ ኢትዮጵያን በሁለት አዝ አሳደቁ የሚለው ኢኮኖሚውን ሳይሆን የምግብ ዋጋን ነው እንጂ በርግጥ ሌላ ሊሆን እንዳልቻለ ባይናችን በብሌኑ እያየን ነው። ይህን ዘረኛ ጉድ መሬቱ እየተንሸራተተ እመቅ አመቃት ውስጥ ሊዶለው ሲያስደመድመው መገፍተር እንጂ ድጋፍ መሆን አይገባም እላለሁ። ጸጋይ ዶርዜው ከሽሮ ሜዳ።
የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, I am the king of the world. ውሱን ግብ ሽርፍርፍ ድል ትግል ሰርግ ወይም አስረሽ መቺው ድለቃና ግብዣ አይደለም ባሩድ የሚጤስበት ደም የሚፈስበት ሰቆቃና መከራ ድልን የሚያጅቡበት ታሪካዊና ህዝባዊ ግብግብና ጦርነት ነው በመሆኑም በቸልታ የሚያዝ በያዝለቀቅ የሚወሰን ድንግርግርን ያቀፈ ሂደት ሊሆን የሚችል አይደለም በቅድሚያ ጠላትና ወዳጅን ማወቅ አቅመን ማወቅ ስልትን በጥናት መወሰን ግብን ጠንቅቆ መለየትና መገንዘብ ያስፈልጋል በጨለማ ግራ ቀኝ ወደፊት ወደኋላ የሚል ትግል ወደ ድል ለመድረስ ያዳግተዋል ማለት ነው በዚህ መንፈስ ነው ውሱን ግብ የሚያመጣው የተሸራረፈ ድል ነው ማለት የፈለግነው 25 አመታት በዘረኛ ወያኔ የግፍ አገዛዝ ስር ቆይተን ዛሬ በቁርጠኝነት አመጽ ሲነሳ የዚህ መጨረሻ ወያኔን ቀርጾ ማቀፍ ሊሆን አይችልም ህዝባችን ይህን ተረድቷል ይህን ማወቅ ያቃታቸው ሞርነን ስልጡነን የህዝብ ትግል መሪነን የሚሉት ናቸው ህዝብ ከጎጥና ብሔረሰብ አጥር ወጥቶ በኢትዮጵያዊነት ሲያምጽ ወደ ጎጥ ሊያወርዱት የሚራወጡት የዚህ መሰከር ናቸው የትግሉን መጨረሻ ግብ ውድቀተ ወያኔን ይሰርዙና ወያኔን አቅፈን እንሸጋገር ይላሉ ወዴት የኢትዮጵያና የህዝቧን ጠላት ወያኔን አቅፎ ወዴት ይኬዳል ወደ ባሰ እንጦርጦስ ካልሆነ የወያኔ የ25 ዓመት የጎጥ ብሔረሰብ ፌዴሬሽን አገር አጥፊ ሆኖ ህዝብ ሁሉ አንቅሮ ሲተፋው በጥበት ሰይጣን ያዳቆናቸው እነንቶኔ በብሔር ደረጃ ፌዴሬሽን ነው ምርጫችን ይሉናል ኢትዮጵያ ቆመናል ከሚሉት ማፈሪያዎች ጎን ተቀምጠው ማለት ነው ምን ይሰማ ጆሮ ይላል ያገራችን ሰው የጎንደር ጎጃም ህዝብ ውሱን መፈክር ይዞ አልተነሳም ቢዝም ኑሮ ፍትሐዊና ተገቢ መሆኑ እንዳለ ሆኖ ወልቃይት ጠገዴ ሰሜን ጸለምት የጎንደር ግዛት ካላችሁን ትግል እናቆማለን አለ ማለት ብቻ ሳይሆን አገራዊ ጥያቄዎችን እንጂ ውሱን የራሳቸውን ጥያቄዎች ብቻ አንስተው ትግል አልጀመሩም በየካቲት 66 ተማሪዎችና አስተማሪዎች ለአደሮች ጭቁን ወታደሮች ወዘተ አብዮቱን ያመጡት ሁሉን አቀፍ መፈክሮችን በማንሳትና ሁሉንም ለማሰለፍ በመቻላቸው ነው ሰፊ ህዝባዊ መፈክርና ግብ ድሉም መሰረታዊ ለውጥ ይሆናል ከወዲሁ ራስን ወስኖና ገድቦ የሚጀመር የተካለለ ትግል የሚያስገኘው ድል ሽምድምድና መሰረታዊ መፍትሄን የሚሰጥ አይሆንም ይህን በሚገባ ማጤን ለትግል ተቃሚ ነው ውሱን ግብን የሚያራምዱት ወያኔና ወያኔ መቆየቱ ይጠቅመናል ባዮች ጠባቦች ብቻ ናቸው አገራዊ ግብ ፍላጎታቸውን ይንጻረራልና ኢትዮጵያ ብሎ የተነሳ ህዝብ የወያኔንም የሻዕቢያንም የግብጽንም ሆነ የአሜሪካና እንግሊዝን ጥቅም የሚጻረር መሆኑን ያውቃሉ። ሀገር ወዳድና ሀገር አድን ትግል ሀገሩን አሳልፎ ስለማይሰጥ ኢትዮጵያን እንደመጋዣ ሊጭኑ የሚፈልጉ ሁሉ ስኬትን አይመኙለትም። ሊያደናቅፉት ነው የሚጥሩት። ለዚህም ነው ወያኔ ቀጥረኞቹን ሁሉ አነሳስቶ የህዝብን ትግል ለማፈን እየሰራ ያለው። ለዚህም ነው የሻቢያ ቀጥረኞች ሁሉ የህዝብን ትግል ሊያደናቅፉ በስልት ሲሞክሩ የቆዩት። ለዚህ ነው አሜሪካና ፈረንጆች ቀጥረኞቻቸውን ተነሱ ብለው የህዝቡን አመጽ ኢትዮጵያዊውን ትግል መስመር ሊያስቱ እየጣሩ ያሉት። የህዝብ ትግል ግብ ግን ወያኔን መንግሎ መጣል ነው። ማረም ማረቅ ማሻሻል ሳይሆን መገላገል ከትቢያ መደባለቅ። የኢትዮጵያን ስርየት የሚፈልግ ማንኛውም ሐቀኛ አገር ወዳድ ዜጋ አገር አድን ትግሉ ግቡ ወያኔን መጣልና ማስወገድ መሆኑን ያውቃል። ከዚህ በመለስ ድል የለም። ወያኔ ከውድቀት ካመለጠ ድል የለም። መሬት ተመልሶልናልና ውስን ጥያቄያችን መለስተኛ ምላሽ አግኝቷልና በሚል ትግል ካከተመ ድል አድራጊ ወያኔ እንጂ ህዝብ አይደለም። ቀስ በቀስ በስልጡን ፖለቲካ ሁሉም ባንድ አይገኝምና አለመቸኮል አለማክረር መሰል ማላዘኖች ሽፋን መሆናቸውን አውቀን ማለትም የወያኔን አገዛዝ እድሜ ለመስጠት ለዋናው ግብ ማለትም ወያኔን ለማስወገድ መሆን አለበት ትግላችን። የወያኔ ህግና አገዛዝ ጸረ ኢትዮጵያ ነው። የወያኔ አገዛዝ ጥቅማችንን ይጠብቃል የሚሉ ወደዱም ጠሉም የህዝብ ትግል ጠላቶችና ተጻራሪዎች ናቸው። የትግላችንን ሰፊና ኢትዮጵያዊ ይዘትንም ሊያጠቡና ሊያፋልሱ የሚፈልጉት ሚናቸው የተለየ አይደለም። ዛሬ በየአቅጣጫው ህዝብን የሚያስተሳስረው ኢትዮጵያዊነት ሳይሆን ጎጡ ብሔሩ ነው የሚሉት ሁሉ ራሳቸውን አመጻደቁ ወይ ሌላ ሚናቸው አፍራሽ ነው። ቅዱስ ቢያወሩ ግብራቸው ግን የሰይጣን ነው። ማንም ሊቀበላቸው አይገባም። አሁን በተያዘውና ኢትዮጵያዊነትንና አንድነትን ባነገበው ትግል መንገድ ከተከተለ ድል ሙሉ ይሆናል። ወያኔንም ማደባየት እንችላለን። ይህ ግብ ውሱን ሆኖ ከተያዘ ከጠበበ ግን ምን ብንዳክር የድል መንገድ ለወያኔ አመችና ቅርብ ይሆንለታል። ኢትዮጵያ አንድነት ስር መታገል ይገባል ሲባሉ እምቢኝን አንግበው የደረቁ መሻሻልና መለወጥ ያካታቸው ክፍሎችም አሁንም ቢሆን ቢበዛ ልክ እንደ 1983ቱ የወያኔ መጫወቻና ማሾፊያ ይሆናሉ እንጂ እኩይ የግንጠላ ግባቸው ላይ አይደርሱም። ይህን ከተቻለ እንዲረዱን የግንጠላ አርማቸውን እንዳያወጡ ቢመከሩና ቢሰሙም ደግ ይሆናል። ወደ ድል መሄድ የሚቻለው ባላሰለሰ ጸረ ወያኔ ኢትዮጵያዊ ትግል ብቻ ነው። ሌላ መንገድ የለም። ሌላ አማራጭም አይገኝም። በትግል ላይ ያለውን ህዝብ በተጨባጭ ልንታደገው መጣር ያለብን ያነሳውን ኢትዮጵያዊ ሰንደቅ በክልል ግብና ባንዲራ ጠቅልለን ሳንጥለው ወደ ላይ ስናውለበልብና ኢትዮጵያዊነትን ግባችን አድርገን ስንጸና ነው። ሰፊውና ኢትዮጵያዊው የትግራይ ህዝብን በዚሁ ሰልፍ ላይ እንዲገኝ ሙሉ ጥረት መደረግ አለበት። ድል ለኢትዮጵያ ህዝብ። ኢትዮጵያዊነት ያቸንፋል፣ ወያኔም ይወድማል። Thank you.